Voice of America. ካለፉት ጥቂት ዓመታት ወዲህ ከሚታየውም ሆነ ከሚሰማው አኳያ በኢትዮጵያ ያለው ሙስና በእጅጉ የሚያስደነግጥ ነው ሲሉ አንድ በፌደራሉ የሥነ ምግባርና የጸረ ሙስና ኮሚሽን ከፍተኛ የሥራ አመራር ለአሜሪካ ድምፅ ተናገሩ። ያለውን ችግር ለመፍታት ተቀዳሚውና ዋናው ጉዳይ የፖለቲካ አመራሩ ሙስናን ለመዋጋት ያለው ቁርጠኝነትና በተግባርም የሚወስዳቸው እርምጃዎች እንደሆኑም አስገንዝበዋል። መለስካቸው አመሃ ነው በኮሚሽኑ የሙስና መከላከል ዲሬክተር አቶ አክሊሉ ሙልጌታን ያነጋገረው።
ግሎባል ፋይናንሻል ኢንቴግሪቲ የተሰኘ አንድ ዓለም አቀፍ ተቋም እንደገመተው እንደ አውሮፓውያን ዘመን አቆጣጠር ከ2005 እስከ 2014 ወይም በእኛ አቆጣጠር ከ1997 እስከ 2006 ዓ.ም ድረስ ከኢትዮጵያ በየዓመቱ ከ1.6 እስከ 3.1 ቢሊዮን የአሜሪካ ዶላር ህገወጥ በሆነ መንገድ ሲወጣ ቆይቷል። አሁንም እንደ አውሮፓውያን ዘመን አቆጣጠር ከ1970 ዓ.ም እስከ 2012 ማለትም ባለፉት 42 ዓመታት ውስጥ ማለት ነው ካፒታል በማሸሽ አገሪቱ 31 ቢሊዮን ዶላር አጣለች። አንዳንድ የምጣኔ ሀብት ተመራማሪዎች ይህ ሀብት የአገሪቱን አማካይ የምጣኔ ሀብት እድገት በ2.2% ዝቅ አድርጎታል ይላሉ። ይህ ታዲያ ከ2001 ዓ.ም እስከ 2013 ዓ.ም ባሉት ዓመታት የሸሸውን ሀብት በማስላት ብቻ ነው። ከዚህም በላይ ይህ ሀብት በኢትዮጵያ ውስጥ ቀርቶ ቢሆን ድህነትን በአማካይ በ2.5% መቀነስ በተቻለ ነበር ሲሉ ባለሙያዎቹ ይተቻሉ። በዚህ ምክንያት ኢትዮጵያ በአፍሪካ ውስጥ ህገወጥ በሆነ መንገድ ሀብታቸው ከሀገር ከሚወጣባቸው ወይንም ከሚሸሽባቸው በመጀመሪያ ደረጃ ከሚሰለፉ 10 ሀገሮች መካከል አንዷ ሆናለች። ይህ በአገሪቱ እየተንሰራፋ ያለው የሙስና ወንጀል አንዱ ገጽታ ብቻ ነው። አቶ አክሊሉ ሙሉጌታን ይህን ወንጀል ለመከላከል ምን እያደረጋችሁ ነው አልኳቸው።
እንግዲህ ሙስና በዋናነት ከሀብት ብክነት ጋር የመንግስትን የህዝብን ትልልቅ ሀብት ከማባከን ጋር ይያያዛል። ነገር ግን ከዚህ ሰፋ ያለም ሀገርን ህዝብን የሚጎዳ ችግር ነው። ይህን ከመቅረፍ አኳያ አሁን ኮሚሽናችን አተኩሮ እየሰራ ያለው በመከላከሉ ዘርፍ ላይ ነው። ለመከላከል ተመራጩ አካሄድ የመከላከሉ ስራ ላይ የበለጠ ውጤታማ ሆኖ መሄድ ነው። ህግ ማስከበሩ ክፍልም የራሱ የሆነ ትልቅ አስተዋጽኦ እንዳለው ባይካድም፣ በመከላከሉ ስራ ስንል እንግዲህ አንደኛ የማህበረሰቡን አስተሳሰብ አመለካከት ግንባታ፣ ትውልድን በስነ ምግባር ተኮትኩቶ ታንጾ እንዲያድግ የማድረግ ስራዎች፣ ህብረተሰቡ ራሱን ከእንደነዚህ አይነት አገርና ህዝብን ከሚጎዱ ወንጀሎች ራሱን ጠብቆ የሚታዩ ችግሮችን ደግሞ በንቃት የሚታገል ጠንካራ የሆነ የጸረ ሙስና ትግሉ አቅም እንዲሆን የማድረግ ስራ በዚህ ኮሚሽን እየተሰራ ነው። ከማስተማር ስነ ምግባር ከመገንባት ጋር በተያያዘ ከዚህ ባለፈ አንዱ ለሙስና የሚያጋልጥ ወይም ደግሞ ሙስና ምቹ ሁኔታ የሚፈጥር ተብሎ የሚታሰበው የተቋማት አሰራር፣ የመንግስት ተቋማት አሰራር፣ በመንግስት ተቋማት አሰራር ውስጥ ቀልጣፋ ግልጽነት ያለው ተጠያቂነት ያለበት አሰራር መዘርጋት እስካልተቻለ ድረስ ሰዎችን በመቅጣት በመከታተል ብቻ ወንጀሉን መከላከል አንችልም እና ይህን ሲስተም ከተቋማት ጋር ሆኖ በማጥናት በጥናት ላይ ተመስርቶ እንዲዘረጋ የማድረግ ሌላው የመከላከል መሳሪያ አድርገን እየተጠቀምንበት ያለ ነው። ይህ የሀብት ምዝገባና የሀብት ማሳወቅ ስርዓታችን ይሄ በራሱ በመንግስት ተሿሚዎች፣ በመንግስት ሰራተኞች፣ ቁልፍ ቦታ ላይ ባሉ የመንግስት ሰራተኞች እና በህዝብ መካከል መተማመንን ከመፍጠር ጀምሮ አላስፈላጊ እና ህገወጥ የሆነ የሀብት ማካበት ፍላጎትን መከላከል መቅረፍ ስለሚያስችል ሙስናን ከመከላከል አኳያ የራሱ የሆነ ጥቅም አለው። ከዛ በተጨማሪ ኢቨን ለኢንፎርስመንቱ ለህግ ማስፈጸሙም ደግሞ እንደ ግብአት ስለሚያገለግል እንደነዚህ አይነት ነገሮችን አጠናክሮ በመስራት ሙስናን ለመከላከል የሚያስችሉ ነገሮችን እያከናወነ ነው ያለው። በተለይ ደግሞ በተመረጡ ጉልህ ናቸው ብለን በምናስባቸው ተቋማትና ተግባራት ላይ
ትራንስፓረንሲ ኢንተርናሽናል የተባለ ዓለም አቀፍ ተቋም ባለፈው ዓመት ማለት 2018 ማለት ነው በ175 የዓለም ሀገሮች ባደረገው ጥናት የኢትዮጵያ ከፍ ያለ የሙስና ወንጀል ይፈጸምባቸዋል ተብለው ከሚገመቱት አገሮች አንዷ አድርጓታል። ከ175 ሀገሮች ወደ 114ኛ ደረጃ ላይ አስቀምጧታል። የኢትዮጵያ ስነ ምግባርና ጸረ ሙስና ኮሚሽን ለዚህ ምላሽ ስጡ ቢባል እንዴት ነው የሚመዝነው?
እንግዲህ የትራንስፓረንሲ ኢንተርናሽናል ኢንዴክስ በብዙ መልኩ ጥያቄ ውስጥ የሚገቡ ነገሮች እንደተጠበቁ ሆኖ መዝገናው በተለያየ መልኩ ቀርቡበት ጥያቄዎች አሉ። ያ እንደተጠበቀ ሆኖ ግን ትራንስፓረንሲ ኢንተርናሽናል ያስቀመጠው መዝገና ወሰድንም አልወሰድንም በተጨባጭ ግን አሁን በአገራችን የሚታየው ሁኔታ ባለፉት ቅርብ አመታት እንደ ህዝብ ሊያስደነግጠን የሚችል ትልቅ የሆነ ልዩ ትኩረት የሚሻ የሙስናና ብልሹ አሰራር ችግር መኖሩ በድፍረት መናገር ይቻላል። ከምናያቸው ከምንሰማቸው መረጃዎች በመነሳት ማለት ነው። ስለዚህ እኔ እንደ ግል እዚህ ኮሚሽን ውስጥ እንደሚሰራ አንድ ባለሙያ ይዤ ስራ ኃላፊ በዚህ መልኩ ነው የምረዳው። የትራንስፓረንሲ ኢንተርናሽናል የምዝገና ውጤት ደግሞ እንዳለ ስንወስደው ጥሩ ነው የሚያስብል አይደለም። ከ175 ሀገራት የምንሻላቸው ሀገራት እንዳሉ እናውቃለን። ግን ከኛ ከከፉት ይልቅ ከኛ የተሻሉ ደግሞ ብዙ ሀገራት አሉ። በዚህ አንጻር ያለንበት ቦታ አሁንም በፍጥነት ይሄን ችግር በአግባቡ ሰርተንበት መለወጥ መቻል አለብን። ካልሆነ ግን አደጋ ውስጥ ነው ያለን የሚለውን ነገር ነው የሚያመለክተው።
ይሄንን ተግባራዊ ለማድረግ ኮሚሽኑ በአስቸኳይ ማድረግ ያለበት ነገር ምንድነው?
እንግዲህ የጸረ ሙስና ትግል በኮሚሽን ደረጃ ተደራጅተን እንኳን መስራት ከጀመርን እንደ ሀገር ኦልሞስት ወደ 20 አመት ሊሆን ነው፣ 18 አመት አልፎናል። ግን አንድ ሊስተመርበት የሚገባው ነገር የጸረ ሙስና ትግል በጸረ ሙስና ኮሚሽን እንቅስቃሴ የሚወሰን አይደለም፣ ወደፊትም ሊሆን አይችልም። የጸረ ሙስና ትግል በዋናነት በአመራሩ ተጨባጭ ኮሚትመንት ነው በቅድሚያ የሚወሰነው።
የፖለቲካ አመራሩ ማለት ነው።
የፖለቲካ አመራሩ የጸረ ሙስና ኮሚሽኖች የዚህ አመራር መሳሪያዎች ናቸው። የፖለቲካ አመራሩ ሙስና የህዝብ ጠላት ነው፣ የሀገር ጠላት ነው፣ ሊወጋው ይገባል ብሎ በቁርጠኝነት ሲነሳ የሚተኩሰው በእነዚህ መሳሪያዎች ነው። እነዚህ መሳሪያዎች በራሳቸው አስተዋጽኦ ይኖራቸዋል እንጂ ወሳኝነት አይኖራቸውም። ባለፉት ጊዜያት በተወሰነ ደረጃ አሁን ላለንበት ሁኔታ አስተዋጽኦ ያደረገው በዚህ ዙሪያ የተፈጠሩ መጓደሎች ሊሆኑ እንደሚችሉ ገምታለሁ ቀደም ባሉት ጊዜያት። ስለዚህ የመጀመሪያው ነገር የፖለቲካ አመራሩ በተለይ ደግሞ አሁን ከለውጥ ወዲህ እየተባሉ ያሉ ነገሮች የበለጠ ተጠናክረው በአመራሩ ዘንድ መምጣት መቻል አለባቸው። ከዛ በመነጨ ይህን ተቋም በአግባቡ ሊሰራ የሚችል መሳሪያ በማድረግ ረገድ በዛ ደረጃ እንዲደራጅ ማድረግ፣ ጠቃሚና ጠንካራ መሳሪያቸው እንዲሆን የማድረግ ስራ ደግሞ መሰራት አለበት። ያ ማለት ምንድነው? በአደረጃጀት በአቅም የበለጠ ነጻነትና አቅም ኖሮት ሊሰራ የሚችልበት ሁኔታ መመቻቸት መቻል አለበት። እነዚህ ነገሮች ሲቀናጁ ሌሎች ፋክተሮችም ይሄ ሚዲያውም ሌላውም ነገር ሲያግዘው የበለጠ ውጤታማ መሆን ይችላል የሚል እንትን ያለን።
ከአቶ አክሊሉ ሙሉጌታ ጋር ያደረግነው ቆይታ በዚህ ብቻ የተወሰነ አልነበረም። ቀሪውንና ሁለተኛውን ክፍል ወደፊት እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።